ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 8 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
የምሽቱ አስተናጋጆቻችሁ ቆንጅታዬና
እኔም ሰሎሞን አባተ ነን።
ከአዲስ አበባ ማስተር ፕላንና ከኦሮሚያ ከተሞች አዋጅ ጋር ተያይዞ የተነሳው ተቃውሞና ግጭቶች ዛሬ ምን ገጽታ ይዘዋሉ?
አኒ ዶሎተ ቢየቲ ኡማኒቲ አከሳኒ ኢሳኒን ጋርጋሩ ኢሳኒ አቺ ዲነ ጀለድ አባተኒ መትሬቲ ሜቀጣመዳሜ ጅሩ ጀለድ አባተኒ ሉቡ ሳኒ።
ያደመጣችሁት ትናንት ማታ በዋሽንግተን ዲሲ እና አካባቢዋ የሚኖሩ የኦሮሞ ብሔረሰብ አባላት ባካሄዱት የሻማ ማብራትና የአጋርነት መግለጫ ስነ ስርዓት ላይ ከተሳተፉት የአንደኛዋን ድምፅ ነው። የተለያዩ አካባቢዎችን ውሎ ከኢትዮጵያም የሚመለከት ሰፊ ዘገባ በአብይ ርዕስ ይዘናል። ለሰዓቱ ዋና ዋና የዓለም ዜና ቆንጅት።
በኢትዮጵያ በድርቁ ምክንያት ትምህርት ቤቶች እየተዘጉ የቤት እንስሳት እየሞቱና የውሃ ምንጮችም እየደረቁ ነው ሲል ሕፃናት አድን ዩኬ አስታወቀ። ዛሬ የሩዋንዳ ሕዝብ ሕገ መንግስቱን ሊቀይር ፕሬዝደንቱ ካጋሜ ከእንግዲህ ለሶስተኛ የስልጣን ዘመን እንዲወዳደሩ ሊፈቅድ በሚችል ውሳኔ ህዝብ ድምፅ እየሰጠ ነው የሚሉት ካሉን ዜናዎች መካከል ጥቂቶቹ ናቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በኢትዮጵያ በድርቁ ሳቢያ ትምህርት ቤቶች እየተዘጉ የቤት እንስሳት እየሞቱና የውሃ ምንጮች እየደረቁ ነው። እጅግ የከፋ ያለውን ድርቅ ተከትሎ በብዙ ሺዎች የሚቆጠሩ ኢትዮጵያውያን ሴቶችና ህጻናት በየቀኑ እስከ 6 ሰዓት ለሚደርስ ጊዜ ንጹህ ውሃ ፍለጋ በእግራቸው ለመጓዝ ይገደዳሉ ሲል የእንግሊዝ ህጻናት አድን ሴቭ ዘ ችልድረን ተናግሯል። በዛሬው ዕለት ድርጅቱ ይፋ ባደረገው ጋዜጣዊ መግለጫ ነው። በድርቁ ክፉኛ በተመቱት አካባቢዎች በርካታ የውሃ ጉድጓዶች እየደረቁ ባሉበት በአሁኑ ወቅት ቁጥሩ እስከ 1.2 ሚሊዮን የሚደርሱ ህጻናት ከትምህርት ገበታቸው ለመነጠል ተገደዋል ሲል ጠቁመዋል። የዚህን ዘገባ ዝርዝር አሉላ ከበደ ያቀርባል።
ኢትዮጵያ ባለፉት 50 ዓመታት ውስጥ አይታው የማታውቅ ድርቅ ነው የመታት ያሉት የብሪታንያው የህጻናት አድን ድርጅት ሴቭ ዘ ችልድረን የኢትዮጵያ ቢሮ ዲሬክተር ጆን ግራሃም ናቸው። በድርቁ በተጠቁ አካባቢዎች የሚኖሩ ህጻናትና ቤተሰቦች ህይወት ላይ እጅግ የከፋ አደጋ ደቅነዋል ብለዋል። ዲሬክተሩ አክለውም የሚያደርጉት መላ የጠፋቸው ቤተሰቦች ለመውሰድ ከተገደዷቸው እርምጃዎች ጥቂቶቹ በመጪው የክረምት ወራት ዝናሙ ሲይዝ የእርሻ መሬታቸውን ለማረስ የሚጠቀሙባቸውን በሬዎች እስከ ማረድና ለዘር የሚውለውን እህል ለምግብነት እስከ መዋል ተገደዋል ነው ያሉት። በሌሎች አካባቢዎች ትምህርት ቤቶች ለሰዓታት ንጹህ ውሃ ፍለጋ በእግራቸው የሚባዝኑ እናቶቻቸው ትተዋቸው ለመሄድ የተገደዱ ህጻናት ከትምህርት ገበታቸው እየተነጠሉ መሆናቸውን የገለጹት የህጻናት አድን ድርጅቱ ዲሬክተር አክለውም የበረታው ድርቅ ያቺ አገር ባለፈው 10 ዓመታት በልማቱ ረገድ ያገኘችውን እመርታ እያመከነ መሆኑን ጠቅሰው ያ ውጤት ሲጠፋ ከዳር ቆመን ማየት ግን አንችልም ሲሉ ገልጠዋል። አህጉሩን ያናወጠው የኤልኒኞ ክስተት ያባባሰውና ባለፈው የሰኔ ወር የተለያዩ የሰሜን ምስራቅ ኢትዮጵያ አካባቢዎች በከፊል ሶማሊያንና ሶማሊላንድን የመታው ይህ ድርቅ በፍጥነት በመስፋፋትም ሌሎች በርካታ አካባቢዎችን ማዳረሱን በዛሬው ዕለት ይፋ የሆነው የድርጅቱ ጋዜጣዊ መግለጫ አትቷል። የኢትዮጵያ መንግስት በቅርቡ የተጎዱትን ለመድረስ መጠነ ሰፊ እንደ ድርጅቱም ገለጣ ከዚህ ቀደም ያልታየ ምላሽ ላለው ዘርፈ ብዙ አገልግሎት የሚውል የ297 ሚሊዮን ዶላር ወጪ የመደበበትን ጨምሮ ካለው ውሱን የምግብ ክምችት ለተጎዳው ሕዝብ በማከፋፈል ላይ መሆኑንም ዘገባው አመልክቷል። ይሁንና ሁኔታው ከሚጠይቀው ፍጥነት አንጻር ግን ከጊዜ ጋር የተያያዘ ሩጫ ነው ብሎታል። የተጎዱትን ለመርዳት ለደራሽ እርዳታ፣ ለንጹህ ውሃ፣ ለአልሚ ምግብና እንዲሁም ለጤና አገልግሎት አቅርቦቶች የሚውል ግምቱ እስከ 1.4 ሚሊዮን ዶላር ወጪ ቢጠይቅም ዓለም አቀፉ ማህበረሰብ እስካሁን ቃል የገባው እርዳታ መጠን ግን የ300 ሚሊዮን ዶላር ብቻ መሆኑን ጋዜጣዊ መግለጫው ይፋ አድርጓል።
የሩዋንዳ ህዝብ ዛሬ ህገ መንግስቱን ሊቀይርና ፕሬዚደንቱ ፖል ካጋሜ ካሁን በኋላ ለሶስት የስልጣን ዘመን እንዲወዳደሩ ሊፈቅድ በሚችል ውሳኔ ህዝብ ድምፁን እየሰጠ ነው። የዛሬው ውሳኔ ህዝብ የፕሬዝደንትነት ስልጣን ዘመን ከሰባት ዓመት ወደ አምስት ዓመት ዝቅ እንዲል የቀረበ ማሻሻያ እንዲጸድቅ የሚጠይቅ ሲሆን ለፕሬዝደንት ካጋሜ ግን የተለየ አስተያየት በማድረግ ለሶስተኛ የሰባት ዓመት የስልጣን ዘመን ከዚያ በኋላ ደግሞ በሁለት የአምስት ዓመት የስልጣን ዘመኖች እንዲወዳደሩ የሚፈቅድ ነው። አሁን ባለው የሀገሪቱ ህግ መሰረት ካጋሜ በአውሮፓውያኑ 2017 ከሁለት ዓመት በኋላ መሆኑ ነው ከስልጣን መውረድ ይኖርባቸዋል። ይሁን እንጂ እንደሚጠበቀው በዛሬው ውሳኔ ህዝብ የህገ መንግስት ማሻሻያው ካለፈ ፕሬዚደንቱ ማሸነፋቸውን እንዲሁ እየቀጠሉ ከሄዱ እስከ 2034 ዓመተ ምህረት ድረስ ስልጣን ላይ ሊቆዩ ይችላሉ ማለት ነው። ከሀገር ውጪ ያሉ ሩዋንዳውያን ድምጻቸውን ትናንት ሰጥተዋል። ቱትሲው የ58 ዓመቱ ፖል ካጋሜ የ1994ቱን የዘር ፍጅት ያከተመውና ጽንፈኛ ሁቶችን ከስልጣን ያባረረውን የሽምቅ ውጊያ የመሩት ናቸው። በፕሬዝደንት ፓስተር ቢዝሙንጉ ዘመን በምክትል ፕሬዝደንትነት አገልግለው ሲያበቁ ቢዝሙንጉ በ2000 ዓመተ ምህረት ስልጣናቸውን ሲለቁ ከዚያ ጊዜ አንስተው ካጋሜ በፕሬዝደንትነት አሉ። ካጋሜ በሀገር ውስጥ በህዝብ ተወዳጅ ይሁኑ እንጂ የመናገር ነጻነትን ያፍናሉ፣ ለተቃውሞ ትዕግስት የሚባል የላቸውም ተብለው ይወነጀላሉ። ዩናይትድ ስቴትስና የአውሮፓ ህብረት እኒህ ሰው ስልጣን ላይ እንዲሁ እንዲቆዩ መፍቀድ ዲሞክራሲ ሂደቷን ይጎዳል በማለት ማስጠንቀቃቸው አይዘነጋም። ባለፈው ወር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ካጋሜ በደንቡ መሰረት በጊዜ ሰሌዳው መሰረት ስልጣን ይልቀቁና ለሀገሪቱ የአዲስ መሪዎች ትውልድ በመኮትኮት ያግዙ ሲል ማሳሰቡ ይታወሳል። ይሁን እንጂ የስቴት ዲፓርትመንቱን መግለጫ የሰጡት ቃል አቀባዩ ማርክ ቶነር ካጋሜ ስልጣንን የሙጥኝ ያሉ እንደሆነ ዩናይትድ ስቴትስ ምን እርምጃ ለመውሰድ እንደምታስብ በዝርዝር የገለጹት ነገር የለም። ካሁን ቀደም የቡርኪና ፋሶ፣ የቡሩንዲና የሴኔጋሉን ጨምሮ ሌሎች የአፍሪካ መሪዎች ስልጣን ላይ ለመቆየት ያደረጉት ሙከራ ብጥብጥ መቀስቀሱ የሚዘነጋ አይደለም።
የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ በኢትዮጵያ በኤልኒኞ ምክንያት ከደረሰው ድርቅ ጋር ተያይዞ ለተከተለው ጉዳት ድጋፍ የሚውል የ88 ሚሊዮን ዶላር የሰብአዊ እርዳታ እንደሚሰጥ ዛሬ አስታወቀ። ይህ ተጨማሪ ድጋፍ የዩናይትድ ስቴትስን አጠቃላይ እርዳታ ወደ 435 ሚሊዮን ዶላር ያሳድገዋል። ይህ እየተጠናቀቀ ባለው የአውሮፓ 2015 ዓመት አሜሪካ ለኢትዮጵያ እየሰጠች ያለችው እርዳታ ለምግብ፣ ለውሃ፣ ለጽዳትና ለንጽህና ድጋፍ የሚውል እንደሆነ ተገልጿል። በመጪው የአውሮፓ ዓመት መጀመሪያ አካባቢ በኢትዮጵያ ውስጥ ከድርቁ ጋር ተያይዞ ለምግብ እጥረት የሚጋለጠው ሰው ቁጥር 10.2 ሚሊዮን እንደሚደርስ የኢትዮጵያ መንግስት በቅርቡ ማስታወቁ ይታወሳል።
የአፍሪካ ህብረት የቡሩንዲን የፖለቲካ ቀውስና በየቀኑ እየተከሰተ ያለውን ብጥብጥ ለመቆጣጠር 5000 ሰላም አስከባሪዎች ወደዚያች ሀገር እንዲላኩ ፈቅዷል። አህጉራዊ ህብረት ሰራዊቱ እንዲዘምት ድምፁን የሰጠው ትናንት ማታ ሲሆን ውሳኔው በተባበሩት መንግስታት የጸጥታ ምክር ቤት ይሁንታ ማግኘት ይኖርበታል። የቡሩንዲ ሁከት እየተባባሰ መምጣቱ የተባበሩት መንግስታት ድርጅት ባለስልጣናትንና ምዕራባውያን ለጋሾችን ሲያሳስብ ቆይቷል። ካለፈው ሚያዝያ ወዲህ ቢያንስ 400 ሰዎች መገደላቸውን የመንግስታቱ ድርጅት አስታውቋል። ከአሁን ቀደም ለ12 ዓመታት በብሔረሰብ ብጥብጥ ስትታመስ በቆየችው በቡሩንዲ የአሁኑ ተቃውሞና ሁከት የተቀሰቀሰው የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ ተቃዋሚዎች ህገ መንግስቱን ጥሰዋል ባሉባቸው እርምጃ ለሶስተኛ ጊዜ መወዳደራቸውንና በዚያም ማሸነፋቸውን ተከትሎ ነው። ብጥብጡ በአብዛኛው የሚካሄደው በመዲናዋ በቡጁምቡራ ሲሆን ዛሬ ሸማቂዎች በዚያ ያሉ ወታደራዊ ካምፖችን ወረው ጥቃት አድርሰዋል ተብሏል። በግጭቱ ወደ 90 የሚሆኑ ሰዎች ተገድለዋል። ናይጄሪያ ውስጥ ከሮያል ደች ሼል ኩባንያ ቅርንጫፍ ድርጅት የነዳጅ ቧንቧዎች እየፈሰሰ አካባቢያችን በነዳጅ ተበክሎብናል ያሉ ገበሬዎች ዓለም አቀፉ ኩባንያ ላይ ክስ እንዲመሰርቱ የደች ፍርድ ቤት ብይን እንደሰጠ ተነገረ። የሄጉ ፍርድ ቤት ዛሬ የሰጠው ብይን ሌሎችም የደች ኩባንያዎች በየቦታው ያሉ ቅርንጫፎቻቸው በግዴለሽነት ጉዳት አድርሰዋል እየተባሉ እንዲከሰሱ መንገድ ሊከፍት የሚችል በአይነቱ የመጀመሪያ መሆኑ ተመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 8 2008 ዓ ም ምሽት ፕሮግራም ነው።
ለጥያቄው መልስ የሰሞኑ የኢትዮጵያ ትኩሳት።
ኢትዮጵያ ወጣቶች ሕይወት በየጊዜው ይረግፋል። የሰሞኑ ደግሞ በጣም 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 በእጅጉ የሚያሳዝን ነው። በሁሉም የሀገሪቷ ክፍል በተለይም የኦሮሚያ ወጣቶችና ጎንደር አካባቢ የሚሆነው ነገር በዚህ ዘመን በአስተዳደር ምክንያት ይህ ችግር ሲፈጠር መስማት የሚያሳዝንና ልብ የሚነካ ነገር ነው።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት
የዘጠና ሰባት ምርጫን ተከትሎ ምርጫው ተጭበርብሯል የሚል ጥያቄ ህዝብ ሲያነሳ፣
የኦሮሞ ዲሞክራሲያዊ ግንባር አመራር አባል ዶክተር በያን አሶባ ናቸው። ሁለቱም በምሽቱ ለጥያቄዎቹ መልስ ይሰጣሉ።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል።
በኦሮሚያ ክልል በተለያዩ አካባቢዎች ሰሞኑን ከተቀሰቀሰው ሁከት ጋር በተያያዘ በቄለም ወለጋ ዞን ጫንቃ ከተማ ሕይወት ጠፍቷል። ትናንትናና ዛሬ በነቀምቴ፣ በሻኪሶ፣ በሻሸመኔና አዲስ አበባ ከፍተኛ የትምህርት ተቋማት የተቃውሞ እንቅስቃሴዎች ታይተዋል። ዋሽንግተን ዲሲ ላይም ከዋይት ሀውስ ቤተ መንግስት ፊት ለፊት ሻማ የማብራት ስነ ስርዓት ተካሂዷል። ባልደረቦቻችን ቱጁቤ ኩሳ፣ ጃለኔ ገመዳና ሶራ ሀላኬ ያጠናቀሯቸው ዘገባዎች አሉ። ሶሎሞን ክፍሌ ያቀርባል።
የቱጁቤ ኩሳን ዘገባ ላስቀድም። በትላንትናው ዕለት በቄሌም ወለጋ ዞን ጫንቃ ከተማ ውስጥ ለሁለት ሰዎች ሕይወት መጥፋት ምክንያት የሆነው ፖሊስ አንድ ወጣት ልጅ ለመያዝ መኖሪያ ቤት ውስጥ ከገባ በኋላ ነው። ቱጁቤ እንዳጣራችው ወይዘሮ ሲርኒ ጉደታ ተፈላጊ ነው የተባለውን ልጃቸውን እሸቱ ፈይሳን አሳልፌ አልሰጥም በማለታቸው ፖሊስ እናትየውንና ልጃቸውን እዚያው ቤት ውስጥ ገድሏቸዋል። እግሩን የተመታ ሌላ ልጃቸው ሕክምና ላይ መሆኑም ተገልጾላታል። ቱጁቤ ዛሬ ወደ አካባቢው ደውላ ባገኘችው ተጨማሪ መረጃ በአካባቢው ሰው መንቀሳቀስ ባለመቻሉ የእናትና ልጅ አስከሬን ከወደቀበት ተነስቶ እስካሁን አልተቀበረም። ስለ ሁኔታው አንድ የከተማው ነዋሪ እንዲህ ሲሉ ነበር ለቱጁቤ የገለጹት። ትላንት ከቀኑ 7 ሰዓት ላይ የሞቱት ወይዘሮ ስርኔ ጉደታና ልጃቸው እሸቱ ፈዴሳ ናቸው። ሌላው ልጃቸው አያና ፈዴሳ እግሩ ላይ ተመትቶ በሆስፒታል እየታከመ ነው። የመከላከያ ሰራዊት ከተማዋን ስለከበበ ሰው ከቤት መውጣት ፈርቶ አስከሬኖቹ እስካሁን ተነስተው አልተቀበሩም ነበር ያሉት። ጃለኔ ገመዳ ባጠናቀረችው ዘገባ መሠረት ደግሞ በኦሮሚያ ክልል የሚካሄደው የተቃውሞ ሰልፍ ቀጥሏል። በነቀምቴ ከተማ የሚገኙ የካቶሊክ አንደኛና መለስተኛ ደረጃ ትምህርት ቤቶች እንዲሁም የደርጌ ሁለተኛ ደረጃ ትምህርት ቤት ተማሪዎች በዛሬው የተቃውሞ ሰልፍ የወጡ ሲሆን በፖሊስና በፌዴራል ኃይሎች ተበትኗል ሲሉ ነዋሪዎች ለጃንሌ ገልጸዋል። ከተማሪዎችና ነዋሪዎች መካከል ብዛት አላቸው ከመባሉ በቀር ቁጥራቸው በትክክል ባይገለጽም የታሰሩና የቆሰሉም እንዳሉ ተነግሮኛል ብላለች ጃለኔ። በጉጂ ዞን ሻኪሶ ከተማም ዛሬ በተማሪዎች የተካሄደ የተቃውሞ ሰልፍ በጸጥታ ኃይሎች መበተኑን ነዋሪዎች ገልጸዋል። ሻሸመኔ ከተማ የሚገኘው የሪፍት ቫሊ ኮሌጅ ተማሪዎችም የአዲስ አበባን ማስተር ፕላን በመቃወም ከግቢ በመውጣት ላይ እያሉ የአጋዚ ወታደሮች ደርሰው በድብደባ እንደበተኗቸው ለጃለኔ የገለጹት ነዋሪዎች ይዘዋቸው የሄዱ ልጆች መኖራቸውንም አስረድተዋል። በአሁኑ ጊዜ ኮሌጁን የመከላከያ ሰራዊት ተቆጣጥሮታል። በመሆኑም ነዋሪዎች ወደ ኮሌጁ ቀርበው የተማሪዎቹን ሁኔታ መከታተል አልቻሉም ተብሏል። ወታደሮች በኮሌጁ አካባቢ መንገደኞችን ሳይቀር እየያዙ እንደሚደበድቡም ነዋሪዎች ለጃለኔ ገልጸዋል። በሌላ በኩል በአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፐስ የኦሮሞ ተማሪዎች ዛሬ ተቃውሞ ለማሰማት ወጥተው እንደነበር ታውቋል። ከተማሪዎቹ አንዱን አግኝታ ነበር ጃለኔ ስለ ሁኔታው የሚከተለውን ብሏል።
ትናንትና ሁለት የአዲስ አበባ ዩኒቨርሲቲ ተማሪ የሆኑ ሁለት የኦሮሞ ሴቶች በፖሊስ ታፍነው ተወሰዱ። እኛ ጠዋት እንደሰማነው ሲኩሪቲ ጋር ሄደን በምን ምክንያት እንደታሰሩ እንገረንና ምንም ወንጀል ሳይሰሩ ስለታሰሩ ይለቀቁልን ብለን ጠየቅነው። ከዛ እኛ የምናውቀው ታምር የለም ካሉን በኋላ ፕሬዚዳንቱን እንድንጠይቅ ነገሩን። ፕሬዚዳንቱ ጋር ሄደን በምን ምክንያት እንደታሰሩ እንጠይቆ ግቢ ውስጥ ተማሪዎች ቅስቀሳ እንዲያደርጉ ተማሪዎችን ለማድረበሽ ሲንቀሳቀሱ ነው የተደረሰባቸው ነው የተባለው። የምንለቀቁም ከሆነ እንለቃችኋለን፣ እናንተ ዝም ብላችሁ ትምህርታችሁን ቀጥሉ ነው የተባለው። እና ምንም መፍትሄ ስላላገኘ ነው በኦሮሚያ ላይ እየተካሄደ ያለውን ጭፍጨፋና በሰዎች ላይ እየደረሰ ያለው ስቃይና መከራ እንዳለ ሆኖ ከእኛ ጋር የሚማሩ የሴት ተማሪዎች ምንም ወንጀል ሳይሰሩ ስለታሰሩብን እኛም የመማር እድላችን ይሄና ያለው ብለን ልክ 5:30 ሲሆን ሁላችንም ተሰባስበን ድምጻችን ማሰማት ጀመር። ከዛ ከቁጥራችን የሚበልጥ የአዲስ አበባ ፖሊስ አስገቡብን። ሌሎች የአዲስ አበባ ዩኒቨርሲቲ ተማሪዎችም ይሄን ሁኔታ ተደናግጦ ግቢ ውስጥ መሮጥ ጀመሩ። ትልቅ ጩኸት ተሰማ። ከዛ እኛም ተበተን።
አሁን ማምሻውን ከአካባቢው የደረሰን ተጨማሪ ዜና አለ። ወደ 6 ኪሎ ካምፐስ የሚያስገቡ ሁለት ዋና ዋና በሮች በተለምዶ አንደኛና አምስተኛ ተብለው በሚጠሩት በሮች ፊት ለፊት የአዲስ አበባ ፖሊስ ኮሚሽን የሚል ጽሑፍ የተጻፈባቸው አውቶቡሶች ቆመው ይታያሉ። የፖሊስ ፒክአፕ ተሽከርካሪዎችም አሉ። በግራቸው የቆሙ የታጠቁና ያልታጠቁ የአዲስ አበባ ከተማ ፖሊሶችም ይታያሉ። ተማሪዎች ሲገቡና ሲወጡም ይስተዋላል። ከአራት ኪሎ ወደ 6 ኪሎ በሚወስደው መንገድ ላይ በርከት ያሉ የትራፊክ ፖሊሶች ይታያሉ። አካባቢውን የቃኙ ምንጮች እንደገለጹልን ወዲህ ወደ ዋሽንግተን ዲሲ ስንመለስ በከተማዋና ዙሪያዋ የሚኖሩ የኦሮሞ ብሔረሰብ አባላት የማስተር ፕላኑ ሰለባዎች ሲሉ ለገለጿቸው ወገኖቻቸው ጸሎት ለማድረስና አጋርነታቸውን ለመግለጽ ትላንት ማታ በዋይት ሀውስ ቤተ መንግሥት ፊት ለፊት ተሰብስበው የሻማ ማብራት ሥነ ሥርዓት አካሂደዋል። የተከታተለው ሶራ ሀለቄ ነበር። አንዳንዶቹን አነጋግሯል።
አኒ ጆሎታ ብየቲ ኡማኒቲ አካሳኒ ኢሳኒን ገርጋሩ ኢሳኒ አቺ ዲነ ጀለ ዳበተኒ መትሬሲ ሜቀ ጸመዳሜ ጅሩ ጀለ ዳበተኒ ልቡ ኢሳኒ ኬናቲ ጅረኒ።
እኔ እዚህ የተገኘሁት ሀገር ቤት ውስጥ ሰዎች መገደላቸውን በመቃወም ነው። እነዚህ ሰዎች ህይወታቸውን መስዋዕት ያደረጉት መትሬየስ ተደቅኖባቸው ሲሆን ገሚሱ እናቱን ሌላው ልጁን አጥቷል። እኔ አምና አምቦ ላይ ወንድሜ ተገሏል። እናት ደረሰልኝ ሊያግዘኝ ነው እያለች ስትጠብቅ በ23 ዓመቱ ነው ረብሻ ቀስቅሳል ተብሎ መንገድ ላይ የተገደለው።
የትላንት ማታውን የሻማ ማብራትና ያለኝታ መግለጫ ሥነ ሥርዓት ያስተባበረው ዓለም አቀፍ የኦሮሞ ሴቶች ማኅበርና የኦሮሞ ማኅበረሰብ ስብስብ ነው። ብርሃኔ ጋላሶ ከአደራጆቹ አንዱና በዋሽንግተን ዲሲ የኦሮሞ ማኅበረሰብ አባል እንዲህ ብሏል።
የመጣሁበት ዓላማ ኦሮሞ ወንድሞቻችን፣ ኢትዮጵያዊ ወንድሞቻችን ከመሬታቸው እየተፈናቀሉ በመንግስት ኃይል ደረጃ ስትራቴጂ ወጥቶ ከመሬታቸው እየተፈናቀሉ ያንን ደግሞ በዲሲፕሊን ባለው መንገድ ስለተቃወሙ የሚገደሉበት፣ የሚታሰሩበት፣ መብታቸው የሚነፈግበት አስቀያሚ የሆነ ስራ ስላስጠላኝ ሁሌም ለኢትዮጵያ ለኦሮሞም ይሁን ለማንኛውም ሰው እንደምወጣው ዛሬም ደግሞ ለመካፈልና እንዲሁም ደግሞ ተቃውሞን የሚሰራውን ስራ ተቃውሞ ለማሳየት ነው እዚህ የመጣሁት።
በትላንት ምሽቱ ስነ ስርዓት ላይ አንዳንዶች ጥቁር የለበሱ ከ160 እስከ 200 የሚጠጉ የኦሮሞ ብሔረሰብ አባላት መገኘታቸውን ሶርሃ ልኬ ጨምሮ ገልጿል።
መጽሔት ነው ከአሜሪካ ድምፅ ራዲዮ ጣቢያ እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ኦሮሚያ ክልል ውስጥ ሰሞኑን እየታየ ያለውን ያለመረጋጋት የቀሰቀሰው ተቃውሞ የሽብር አድራጎት ሳይሆን በሀገር ውስጥም ሆነ በዓለም አቀፍ ሕግጋት የተፈቀደ ተያይዞ የሚደርስ ጥፋት ቢከሰት በሕግ አግባብ ሊታይ የሚችል የተለመደ የተቃውሞ አቀራረብና መብትም ነው ሲሉ የሕግ አስተማሪና ተመራማሪው ዶክተር ጸጋዬ ረጋሳ ሀራርሳ ከቪኦኤ ጋር ባደረጉት ቃለ ምልልስ ተናግረዋል። ጽዮን ግርማ ነች ያነጋገረቻቸው።
አቶ ጸጋዬ ረጋሳ ሀራርሳ ይባላሉ። በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ክፍል የቀድሞ መምህር ነበሩ። በተባበሩት መንግስታት የልማት ድርጅት የሰብአዊ መብትና መልካም አስተዳደር ዴስክ ኃላፊ ሆነው ሰርተዋል። አሁን ደግሞ በአውስትራሊያ ሜልበርን ከተማ በሜልበርን የሕግ ትምህርት ቤት በሕገ መንግስት ሕግ የዶክትሬት ዲግሪያቸውን አጠናቀዋል። አቶ ጸጋዬ የሕግ አስተማሪና ተመራማሪም ናቸው። በአዲስ አበባና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ተግባራዊ መደረግን ተከትሎ ከአንድ ዓመት ከስድስት ወር በኋላ በድጋሚ ስላገረሸው ተቃውሞና የመንግስት ምላሽ ከሕግ አኳያ መዝነው ትንታኔ እንዲሰጡኝ ጋብዣቸዋለሁ። አቶ ጸጋዬ ረጋሳ የሕግ አስተያየቶን ሊያካፍሉን ስለፈቀዱ እናመሰግናለን።
እኔም አመሰግናለሁ ስለጋበዛችሁኝ ሀሳቤን ከእናንተ ጋር እና ከአድማጮች ጋር እንድካፈል።
አንድ የተቃውሞ ሰልፍ ሲደረግ ወይም ህዝባዊ አመጽ ወይም ረብሻ አሊያም በርከት ያሉ ሰዎች ተሰብስበው አደባባይ ሲወጡ የሚሰጠው ስያሜ ይኖራል። አሁን ያለው ይህ ሁኔታ ከህግ አኳያ ምን አይነት ስያሜ ልንሰጠው እንችላለን? ምን ብለን ልንጠራው እንችላለን?
ይሄ ሰልፍ አሁን ከተጀመረ ጀምሮ አሁን ካለበት ሁኔታ ድረስ ካየ ነው የተለያየ መልክ እየያዘ ሄዷል። ሲጀመር በትምህርት ቤት ቅጥር ግቢ ውስጥ ተማሪዎች ተቃውሞ ያሰሙበት ሰልፍ ነበረ። በዛ ወቅት የተቃውሞ ሰልፍ ተብሎ ሊወሰድ ይችላል። ከዛ በኋላ ግን ከትምህርት ቤት ውጪ ሆኖ በሰራዊት እይታ ስር በከባድ ሁኔታ ማለት የፈቃድና ይሄ ስብሰባ የማድረግ ማዘጋጃ ቤት ተቋማት የሚያውቁት ለተሰላፊዎቹ ጥበቃ የሚያደርጉበት አይነት እንቅስቃሴ ስላይደለ ከሰላማዊ ሰልፍ ትንሽ ያለፈ ነገር እየሆነ ይታያል። በዛም ተባለ በዚህ ሁሉም እንቅስቃሴ እስካሁን በሕግ ሊታይ የሚችለው ራስን እንደ መግለጽ፣ የፖለቲካ ሀሳብን እንደ መግለጽ እና የራስን ሀሳብ ለመግለጽ የተቃውሞ ሀሳብን ወይም የፖለቲካ ሀሳብን ደግሞ ለመግለጽ የመሰብሰብ ነጻነት በሚለው ውስጥ የሚካተት ይሆናል። በእንግሊዝኛው ኤክስፕሬሽን አሴምብሊ ኤንድ ዴሞንስትሬሽን የሚባለው ውስጥ ማለት ነው። ስለዚህ አመፅ ሊባልም ይችላል። ከዛ አልፎ የህዝብ የተቃውሞ እንቅስቃሴ ተብሎም ሊወሰድ ይችላል። የህዝብ ተቃውሞ እንቅስቃሴም ሆነ አመፅም ሆነ ሰላማዊ ሰልፍም ሆነ እነዚህ ሁሉ ህጋዊ ከለላ ያላቸው ራስን የመግለጽ የመሰብሰብ እና ሀሳብን የመግለጽ መብት ክፍል ተደርገው ሊወሰዱ ይችላሉ። በአብዛኛው እኔ ያየሁት የተከታተልኩት ሁሉ ሰላማዊ የሆነ እንቅስቃሴ ስለሆነ ከሌላ ተነካካ ስላይደለ በህግ አስፈላጊው ጥበቃ ሊያገኝ የሚገባ በዓለም አቀፍ የሰብአዊ መብት ሰነዶችም ቢሆን በሀገር ውስጥም በኢትዮጵያ ህገ መንግስትና ሌሎች ህግጋት ጥበቃ ሊያገኝ የሚገባ ራስን የመግለጽ ሀሳብን የመግለጽ እና ሰልፍ የማድረግ መብት ነው።
የህዝብ ተቃውሞ እንቅስቃሴ አመፅም ሆነ ሰላማዊ ሰልፍ ቢሆን በዓለም አቀፍ የሰብአዊ መብት ሰነዶችም ሆነ በሀገር ውስጥ በኢትዮጵያ ህገ መንግስትና በሌሎች ህግጋት ጥበቃ ሊያገኝ የሚገባ ነው እያሉ ነው። ሰልፉም ህጋዊ ነው እያሉ ነው። በመንግስት በኩል ደግሞ ጠቅላይ ሚኒስትሩን ጨምሮ ሌሎች የመንግስት ባለስልጣናት ሰሞኑን ወደ ብዙሃን መገናኛ እየቀረቡ ሰልፉ ከጀርባው በአሸባሪ ድርጅቶች የተቀነባበረ የሽብር ተግባር ነው እያሉ ነው። ለዚህም በምሳሌነት ድንጋይ መወርወሩን፣ መኪና መሰበሩን፣ ፖሊስ ገደሉን ያነሳሉ። እርስዎ ከህግ አኳያ ይህ ሰልፍ ከሽብር ተግባር ጋር የሚያገናኘው ምንድን ነው ይላሉ?
እንግዲህ ቀደም ካለ ጊዜ ጀምሮ ኢትዮጵያ መንግስት በአጠቃላይ ተቃውሞ የሚያስነሱበትን ተቃዋሚዎቹን በሙሉ ሽብርተኞች፣ ጸረ ሰላም ኃይሎች፣ አሁን ደግሞ የሚጠቀሙት ቃል አፍራሽ ኃይሎች፣ ጠባብ ብሔርተኞች፣ የውጭ መንግስታት፣ የውጭ የኢትዮጵያ ጠላት ተላላኪዎች ወዘተ የሚል ቃላት ይጠቀማል። በእነዚህ አሁን በሚቃወሙት ሰዎች መካከል ደግሞ መንግስት በተለይ የኃይል እርምጃ መውሰድ ከጀመረና ብዙ ሰዎች መሞት ከጀመሩ በኋላ አንዳንድ መፈክሮችን ስንሰማ ፍጹም የሆነ መንግስትን የመጥላት የመራገም በተለያየ መንገድ ጥላቻቸውን የመግለጽ ምልክት ያሰማሉ። እውቅና ያለመስጠት እንደ መንግስትም ጭምር አሉ። እነዚህ እንግዲህ ሁለቱ ባላቸው ኢንተንስ በሆነ ግንኙነት መካከል የተፈጠሩ የመጠላላት ቃላት ናቸው። አሁን ጠቅላይ ሚኒስትሩን መግለጫ ስሰማ ደጋግሞ የሚጠቀሙት ቃል እነዚህ አፍራሽ ኃይሎች፣ አሸባሪዎች ይላሉ እና በእንግሊዝኛም መግለጫ ሲሰጡ የተለያዩ የእነሱ ሰዎች ለዓለም አቀፍ ሚዲያ ዲስቴብላይዘርስ ነው የሚሏቸው። የመንግስትን መረጋጋት የማይፈልጉ የመንግስትን የልማት እንቅስቃሴ የሚያፈርሱ አድርገው ነው ዲስክራይብ የሚያደርጓቸው። ይሄን ያህል ነው ሊሄድ የሚችለው መንግስት ተቃዋሚዎቹን ጠላቴ ብሎ የሚያስባቸውን ለማጥፋት ሲፈልግ የሚጠቀመው ፍሬሚንግ ሽብርተኛ የሚል ነው።
አቶ ጸጋይ አሁን ያብራሩልኝ፣ መንግስት እንዲህ አይነት ሁኔታዎች ሲፈጠሩ እንዴት አይነት መጠሪያ ስያሜ እንደሚሰጥና በተቃውሞ በኩል የቆሙ ሰዎች ደግሞ መንግስት ምን ብለው እንደሚጠሩት ነው። እርስዎ እንደ ህግ ባለሙያነቶ በህገ መንግስትና ህግ ጉዳይ ላይ ጥናት እንደማቅረቦ ይህን ሁኔታ ከህግ አንጻር ሲመዝኑት የሽብር ተግባር ነው ወይስ አይደለም የሚለውን ቢመልሱልኝ።
መልሱ አጭር ነው፣ የሽብር ተግባር አይደለም። ሰላማዊ የሆነ የመንግስትን ፖሊሲ እና የመንግስትን እርምጃ የመቃወም እንቅስቃሴ ነው እያየን ያለ ነው። መጀመሪያ ጀምሮ ይሄንን ሰልፍ የሚያዘጋጁ ሰዎች ስታያቸው የሚናገሩት ነገር ሰይ ኖ ቱ ዘ ማስተር ፕላን፣ ይሄን ማስተር ፕላን አንቀበልም፣ ማስተር ፕላን ዲድኔ ነው የሚሉት። ይህንን ማስተር ፕላን አልተቀበልንም ነው የሚለው። ማስተር ፕላን አልተቀበልንም። ከዛ አሁን የተጀመረው ልጆቻችንን አትግደሉ፣ መሬታችን አጥንታችን ነው፣ ኦሮሚያ አትሸጥም፣ ይሄ ነው ያለው መፈክር። ከዚህ ጋር ተያይዘው የሚገለጹ እንቅስቃሴዎች የመንግስት መኪኖች፣ የመንግስት ተቋማትን አሁን በተለይ መንገድ መዝጋት፣ እንደዚህ እንደዚህ ነገር አለ። ይሄ ማንን ለማሸበር ነው ያደረጉ ያሉት? አንድ ሁለተኛ፣ የሽብር ተግባር የሚባለው ፖለቲካዊ ጥቃት በማድረስ ሰፊ የሆነ የህዝብ አካል በጣም ፈርቶ እንዲኖር እንዳይንቀሳቀስ ማድረግ ማለት ነው። በተለያየ የዓለም አካባቢ ይሄ የኔ ዲፊኒሽን አይደለም፣ የኢትዮጵያ መንግስት ዲፊኒሽን አይደለም። ሽብር ማለት አንድ ህዝብ እንዳይንቀሳቀስ፣ ነጻነቱን እንዳይጠቀም፣ ይሄ ይመጣብኛል ሊያይመጣብኛል ብሎ እንዲሸማቀቅ የሚያደርግ ፖለቲካዊ የሆነ በርዕዮተ ዓለም የተመራ ፖለቲካ ጥቃት ማድረስ ማለት ነው። እነዚህ የመንግስት ፖሊሲን መቃወም ናቸው እንጂ ማንንም የመንግስትንም ተቋም መንግስትንም ራሱን የማስፈራራት የማሸበር ሁኔታ አይታይባቸውም። ከዚህ አንጻር ሰልፉ ፍጹም ሰላማዊ ፍጹም ህጋዊ ነው። የህግ ግድፈቶች ለምሳሌ ድንጋይ መወርወር፣ ንብረት ማጥፋት፣ መንገድ መዝጋት፣ መንገድ መቆፈር ካሉ እነዚህ በኖርማል የህግ ፕሮሰስ ጥፋተኛው ተለይቶ ጥፋተኛ ይደረጋል። ለዚያውም በዚህ የፖለቲካ እንቅስቃሴ ውስጥ በተደረገ ተግባር፣ ይህም ራሱ አንድ ተራ ወንጀለኛ የፈጸመው ሳይሆን በተቃውሞ ሂደት ውስጥ የተፈጸመ ስለሆነ ይሄም ራሱ በክርክር በፍርድ ቤት ክርክር ሂደት ታይቶ ነጻ ሊደረግ የሚችል ነው ብዬ አምናለሁኝ። ስለዚህ ሽብርተኝነት የሚለው እነዚህን ሰልፈኞች በምንም አይነት በየትኛውም ህግ ዓለም አቀፍ ሰነዶችም ይሁን በሀገር ውስጥ ህግጋት አሁን ባለው የኢትዮጵያ ወንጀለኛ መቅጫ ህግ ሽብርተኛ አያስብልም።
አቶ ጸጋይ ረጋሳ ለዛሬው አመሰግናለሁ። አድማጮች፣ ከአቶ ጸጋይ ረጋሳ ጋር ያደረኩት ቆይታ አላበቃም። ሰዎች ይህንን መብታቸውን ተጠቅመው አደባባይ ሲወጡ የሚጣልባቸው ገደብ አለ ወይ? አደባባይ ወጥተው ተቃውሟቸውን የሚያሰሙትስ ምን ምላሽ በመጠበቅ ነው? በእንዲህ ያሉ ሰልፎች ለሚጠፋው የሰው ህይወት ማን ነው ተጠያቂ? መቼስ ነው የሚጠየቀው? ለሚሉትና ሌሎች ጥያቄዎች የሰጡት ምላሽ በነገው ምሽት ይዤ እመለሳለሁ።
ተከታዩ የመጽሔት ርዕስም ከዚሁ ኢትዮጵያ ውስጥ ካለው የወቅታዊ ሁኔታ ጋር ያቆየናል። የመንግሥት ኃይሎች ኦሮሚያ ውስጥ እየወሰዱ ያሉት እርምጃ እጅግ አስከፊ ወይም በእንግሊዝኛው ቀጥተኛ አባባል ብሩታል ናቸው ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አውግዟል። እርምጃዎቹ ሁኔታውን ከማባባስ በስተቀር የሚፈይዱት የለም ብሏል። በጉዳዩ ውስጥ የተሳተፉ ወገኖች ሁሉ ከአመፃና ከሁከት አድራጎት መቆጠብና ድምፆቻቸውን በሰላማዊ መንገድ ቢያሰሙ እንደሚበጅም ቡድኑ መክሯል። ኒውዮርክ ያሉትን የአምነስቲ ኢንተርናሽናል ዩኤስኤን ከመንግስት ጋር ያሉ ግንኙነቶች ዋና ዳይሬክተር አዶቴይ አክዌን ሳሌም ሶሎሞን አነጋግራ ተከታዩን አጠናቅራለች።
የዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል ከትናንትና ወዲያ ባወጣው መግለጫ የኢትዮጵያ መንግስት በኦሮሚያ ክልል የተነሳው ተቃውሞ ሰልፍ ላይ የወሰደውን የኃይል እርምጃ ኮንኗል። መንግስት የኢትዮጵያን ጸረ ሽብር ሕግ በመጥቀስ ሰልፈኞቹ ከውጭ በሚያገኙ ድጋፍ የኢትዮጵያን ሰላም ለማወክ የጀመሩት ሁከት ነው በማለት የሰጠውን ምክንያት አምነስቲ ባወጣው መግለጫ አጣጥሎታል። አዶቴ አኩዌ በአምነስቲ ኢንተርናሽናል የመንግስት ጉዳዮች ዋና ዳይሬክተር ናቸው። ትናንትና በስልክ አነጋግሬያቸው ነበር። የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ያነሱትን የውጭ ድጋፍ ምክንያት በማድረግ እንዴት እንደሚመለከቱ ጠይቄያቸው የሚከተለውን መልሰዋል።
I think the government is in a very defensive posture and this is
በሚያሳዝን ሁኔታ ይሄ የተለመደ ነው። ይህ ከሀገር ውስጥም ሆነ ከውጭም ለሚሰነዘሩ ትችቶችና ወቀሳዎች ትዕግስት ያለው መንግስት አይደለም። እየተካሄደ ያለውን ሁኔታ ለመታዘብም የሚፈልጉ ነጻ አካላት እንዳይከታተሉት ገድቧል። ለዓለም አቀፉ ማህበረሰብ አሁን ግልጽነት በጣም አስፈላጊ ነው። ምክንያቱም ሰው ማህበራዊ መገናኛዎችን እየተጠቀመ ነው። በሁኔታው ላይ ተአማኒነት ያለው መረጃ ማግኘት ያስፈልጋል። መንግስቱ ቀደም ሲል ካለው ታሪኩ እየወሰደ ያለው እርምጃ አጠያያቂ ነው።
በመቀጠልም እንደ አውሮፓውያን አቆጣጠር በ2014 በተከሰተው ሰልፍ ህይወታቸውን ያጡ ዜጎች ፍትህ አላገኙም። እስካሁን በተጠያቂነት የቀረበ አካል የለም። በአሁኑ ሁኔታ ለውጥ ይኖራል ብለው ለምን ይጠብቃሉ ብዬ ለጠየቅኳቸው ጥያቄ
Well, I think it is now incumbent on the friends of Ethiopia, particularly the United States.
እንደሚመስለኝ ኃላፊነቱ የኢትዮጵያ መንግስት ወዳጆች ለምሳሌ የዩናይትድ ስቴትስ፣ እንግሊዝና የአውሮፓ ህብረት የመሳሰሉት ይመስለኛል። እነዚህ የኢትዮጵያን መንግስት የሚደግፉ ሁሉ ድምጻቸውን ከፍ አድርገው ተቃውሟቸውን ማሰማት አለባቸው። የዩናይትድ ስቴትስ ፕሬዚደንት በዚህ ባለፈው በጋ ወቅት ከኢትዮጵያ ባለስልጣናት ጋር ተገናኝተው የኢትዮጵያ ሰብአዊ መብቶች አያያዝ እንዲሻሻል ጠይቀዋል። ምንም እርምጃ አልተወሰደም፣ የተሻሻለም ነገር የለም። የዩናይትድ ስቴትስ መንግስት የሰብአዊ መብቶች ሪፖርትም ይህንኑ ነው ያረጋገጠው። ይህ አሁን የተነሳው ተቃውሞና የተወሰደው የኃይል እርምጃ ባልተደገመ ነበር። የእኛ ተስፋ የኦባማ አስተዳደርና ሌሎች የኢትዮጵያ መንግስት ደጋፊዎች ይህ ግድያ እንዲመረመር ይጠይቃሉ የሚል ነው።
እስካሁን የመንግስት ባለስልጣናት 5 ሰዎች ተገድለዋል ሲሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ በበኩላቸው ከ40 በላይ የሚሆኑ ሰዎች ህይወታቸውን ማጣታቸውን ገልጸዋል። የኢትዮጵያ ኮሚኒኬሽንስ ጉዳዮች ሚኒስተር አቶ ጌታቸው ረዳ በበኩላቸው 4 ፖሊሶች መገደላቸውን ከዚህ በፊት መግለጻቸው ይታወሳል።
የመጽሔት ዘገባዎቻችን ይቀጥላሉ። በበታች ፍርድ ቤት በነጻ ተሰናብተው የነበሩት እነ አቶ ሀብታሙ አያሌው የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ሰብሳቢ ዳኛ ከችሎት እንዲነሱላቸው ጠይቀዋል። አቶ ሀብታሙ በጠና የታመሙ መሆናቸውንና ሐኪሞች ያዘዙላቸውን ሕክምና እንዳያገኙ በማረሚያ ቤቱ መከልከላቸውን አሳውቀዋል። ፍርድ ቤቱ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ተጨማሪ አለው።
በፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት አቃቢ ሕግ ያቀረበባቸውን የሽብር ወንጀል መከላከል ሳያስፈልጋቸው በነጻ ያሰናበታቸው አቶ ሀብታሙ አያሌውን ጨምሮ 5 መልስ ሰጪዎች ይጠበቅ በነበረው መሰረት ዛሬ የቃል ክርክራቸውን አላቀረቡም። የቀድሞ የአንድነት ፓርቲ የአመራር አባላት አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታ፣ የሰማያዊው አቶ የሸዋስ አሰፋና አቶ አብርሃም ሰሎሞን ዛሬ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የችሎቱ ሰብሳቢ ዳኛ ዳኜ መላኩ ከችሎት እንዲነሱ ማመልከቻ በማቅረባቸው በቀጠሮው መሠረት ሊሰማ የነበረው የመልስ ሰጪዎች ክርክር አልቀረበም። የዚህ የሕግ አግባብ ምን እንደሆነ እንዲያስረዱኝ የተከሳሾቹን ጠበቃ አቶ አማ መኮንንን ጠይቄያቸው ነበረ።
ተከሳሾቹ ያው በፌዴራል ፍርድ ቤቶች ማቋቋሚያዎች ቁጥር 2588 አንቀጽ 27 1 ሰ መሰረት የችሎቱ ሰብሳቢ ዳኛ ከችሎቱ እንዲነሱ ነው የጠየቁት። ያው ባቀረቡት ማመልከቻ ላይ እንዲነሱ የጠየቁባቸውን ዝርዝር ምክንያቶች አስቀምጠዋል። እና እነዚህ ዝርዝር ሁኔታዎች ባሉበት እኚህ ዳኛ በሰብሳቢው በሚሰበስቡበትና በዳኝነትም በሚገኙበት ችሎት ትክክለኛ ፍትህ እናገኛለን ብለን አናምንም፣ ስለዚህ እሳቸው በሌላ ዳኛ መተካት አለባቸው የሚል ሕግን ጠቅሰው ነው አቤታ ያቀረቡት።
ይሁንና በችሎት ወቅት ሰብሳቢው ዳኛ እንዳሉት ተከሳሾቹን የሚያውቋቸው በቀረበው የክስ መዝገብ ብቻ እንደሆነና በሌላ መንገድ እንደማያውቋቸው በመዘርዘር ተከሳሾቹ ለዚህ ጥያቄያቸው ወይንም አቤቱታቸው በቂ ምክንያት ሊኖራቸው እንደሚገባቸው ሲናገሩ ተደምጠዋል። ከዚሁ በመነሳትም በእርግጥ ተከሳሾቹ ይህን አቤቱታ ለማቅረብ በቂ ምክንያት ነበራቸው ወይ የሚል ጥያቄም አቶ አማን ጠይቄያቸዋለሁ።
ምክንያታቸው በዋናኛነት ይግባኙ እንደተከፈተ የስር ፍርድ ቤት ውሳኔ መታገዱን ያነሳሉ። የስር ፍርድ ቤት ውሳኔ የስር ፍርድ ቤት ውሳኔ እንኳን ሳይታይ ይግባኝ ሰሚው እንዳገደው፣ ከዛም በኋላ የቀጠሮ አሰጣጦቹ መጥሪያ አወጣጦቹ በሙሉ ዳኛው አስቀድሞ በጉዳያችን ላይ አቋም መያዛቸውን እንድናምን አድርጎናል። ከዚህም በኋላ በሚኖረው ሂደት ትክክለኛ ፍትህ ይሰጡናል ብለን አናምንም በሚል ነው። እና በማመልከታቸው ላይ ወደ ሁለት ገጽ የሚጠቃ ማመልከታቸው ነው። አንድ በአንድ እዚህ እምነት ይሄ እምነት እንዲያድርብን ያስቻለን ያሏቸውን ምክንያቶች ዘርዝረዋል። በዚህ መልክ ነው ጥያቄ ምክንያታቸው በጽሁፍ ላይ የቀረበ ነው። ምክንያት አላቸው። እንግዲህ በዚህ እነዚህ ምክንያቶች ዳኛው ትክክለኛ ፍትህ እንዲሰጧቸው አያሳምናቸውም ያሳምናቸዋል የሚለው ነገር ያው በችሎቱ የተሰየሙት ግራና ቀኝ የተሰየሙት ሁለት ዳኞች መርምረው የሚወስኑበት ነው። በህጉ መሰረት
ፍርድ ቤቱ በዚሁ ችሎት የሁለት ተከሳሾችን የግል አቤቱታ ሰምቷል። ዘግይተው ወደ ችሎቱ የገቡት አቶ ሀብታሙ አያሌው በጽኑ እንደታመሙና ወደ ሐኪም ቤት ተወስደው እንደነበረ ገልጸዋል። በሐኪማቸው እንደተነገራቸውም የኩላሊት ጠጠር እንዳለባቸውና ከሌሎች ሶስት ሐኪሞች ጋርም ሙያዊ ውይይት አድርገው ሶስተኛ ደረጃ ቀዶ ሕክምና እንደሚያስፈልጋቸው፣ በድንገተኛም እዚያው ለመታከም የሄዱበት ሆስፒታል መተኛት እንዳለባቸው ተነግሯቸዋል። የማረሚያ ቤቱ ጠባቂዎች ግን ይህን የባለሙያዎቹን ትዕዛዝ ለመቀበል ፈቃደኞች እንዳልነበሩም ለፍርድ ቤቱ አስረድተዋል። በሐኪሞቹና በማረሚያ ቤቱ ጠባቂዎች መካከል ከስምምነት መድረስ ስላልተቻለም ሐኪሞቹ ትዕዛዙን ለመቀበል ፈቃደኛ እንዳልሆኑና ታማሚውን ከነሱ ስምምነት ውጪ እንደወሰዷቸው እንዲፈርሙ ቢጠየቁም የማረሚያ ቤቱ ጠባቂዎች በእምቢተኝነታቸው እንደገፉበት አብራርተዋል። አክለውም እኔን ያሰረኝ ይህ ፍርድ ቤት ነው አሉ አቶ ሀብታሙ። አሁን ወደ ሞት እያዘገምኩ ነው። ፍርድ ቤቱ ይህን እንዲያውቀውና እንዲመዘግበው ለማስታወቅ ነው ብለው አጠናቀቁ። ሌላው ታሳሪ አቶ ዳንኤል ሽበሺ በበኩላቸው በማረሚያ ቤቱ ከሌሎች እስረኞች በተለየ ሁኔታ እንደሚያዙና እንደ አንድ ኢትዮጵያዊ ዜግነት እንዳለው ሰው እንደማይታዩ ለፍርድ ቤቱ ተናግረዋል። ዛሬ እንኳን አሉ አቶ ዳንኤል ለፍርድ ቤቱ አቤት ለማለት የያዝኩትን ማስታወሻና ሌላም ተነጥቅ ያለው ሲሉ እንደ ማሳያ ተናግረዋል። ለአቤቱታዎቹ መልስ ለመስጠት ሶስቱ ዳኞች ስምምነት እንዳልነበራቸው በግልጽ የሚታይ የነበረ ቢሆንም የጤና ጉዳይ አሳሳቢና ቅድሚያ የሚሰጠው ስለሆነ አቶ ሀብታሙ አያሌው ያቀረቡትን አቤቱታ በማስረጃ አስደግፈው በጽሑፍ እንዲያቀርቡ የግራው ዳኛ አቶ ከድር አሊ አዘዋል። ፍርድ ቤቱ ተከሳሾቹ ባቀረቡት የሰብሳቢው ዳኛ ከችሎቱ ይነሱልን ጥያቄ ብይኑን ለማሰማት ለታህሳስ 15 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃ ደስታ፣ የሸዋስ አሰፋና አብርሃ ሰለሞን ከሌሎቹ ተጨማሪ አምስት ተከሳሾች ጋር በነዘላለም ወርቅአገኘሁ የክስ መዝገብ አቃቤ ሕግ በሽብር ወንጀል ከአንድ ዓመት በፊት ክስ መስርቶባቸው እንደነበረ ይታወሳል። የበታች ፍርድ ቤት አምስቱ የቀረበባቸውን ክስ እንዲከላከሉ ሲወስንባቸው እነ አቶ ሀብታሙ አያሌውን በነጻ ማሰናበቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። ኬንያ ዋና ከተማ ናይሮቢ ላይ ሲካሄድ የሰነበተው የዓለም የንግድ ድርጅት ጉባኤ ዛሬ ማምሻውን ተጠናቋል። ድርጅቱ በዘንድሮው ስብሰባ የላይቤሪያንና የአፍጋኒስታንን የአባልነት ጥያቄ አጽድቋል። ገልሞ ዳዊት ከናይሮቢ ተከታዩን ዘግቧል።
የዓለም የንግድ ድርጅት ጉባኤውን በአፍሪካ ምድር ሲያደርግ የዘንድሮው የመጀመሪያው ነው። ኬንያ የዓለም የንግድ ድርጅት አባል የሆነችው የዛሬ 20 ዓመት በ1988 ዓ.ም ሲሆን ዘንድሮ ባሰናዳችውና ባስተናገደችው የድርጅቱ አስረኛ ጉባኤ ላይ 162 አባል ሀገሮች ተሳትፈዋል። በስብሰባው የመጀመሪያ ቀን ውሎ ሀገሮቹ ከ1 ትሪሊዮን ዶላር በላይ የሚገመት የንግድ ስምምነት የተፈራረሙ ሲሆን በልማት ወደፊት ያልገፉ የድርጅቱ አባል ሀገሮች በድርጅቱ ሊደገፉ በሚችሉባቸው መንገዶች ላይ ተስማምተዋል። በተለይ ምጣኔ ሀብታቸው እጅግ ኋላቀር የሆነ አባል ሀገሮችን ይደጉማል የተባለው የነጻ የንግድ ቀጠና ስምምነትም በዚሁ በናይሮቢ ስብሰባ ላይ ጸድቋል። በስምምነቱ የድርጅቱ አባል የሆኑ አፍሪካ ሀገሮችም ተጠቃሚ እንደሚሆኑ የብራንድ ኬንያ ቃል አቀባይ ሼይላ ኦቼንግ ገልጸዋል።
ኢንፎርሜሽን ቴክኖሎጂ ፕሮዳክትስ ሃቭ ቢን ዜሮ ሬትድ ዛት ሚንስ አ ሎት ኦፍ ዲቨሎፕመንት
በመረጃ ቴክኖሎጂ መሳሪያዎች ላይ ተጥሎ የነበረው ቀረጥ አሁን ተነስቷል። ይህ ማለት ደግሞ ለአፍሪካ ሀገሮች እድገት ይበጃል። ምክንያቱም እነዚህ መሳሪያዎች በአንድ ሀገር እድገት ላይ ትልቅ ድርሻ አላቸውና ነው። እነዚህን መሳሪያዎች በብዛት ካገኘን የሥራ አፈጻጸማችን ይሻሻላል። የሥራ ፈጠራም በአፍሪካ ውስጥ እየተስፋፋ ይመጣል።
የዓለም የንግድ ድርጅት በዚህ የዘንድሮ ስብሰባው ላይቤሪያንና አፍጋኒስታንን በድርጅቱ አባልነት የተቀበለ ሲሆን እዛው መድረክ ላይ የተገኙት የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርሊፍ ሀገራቸው ከድርጅቱ አባልነት ልታገኝ ያሰበችውን ተናግረዋል።
And most of our focus of having joined the WTO
የዚህ ድርጅት አባል ለመሆን የፈለግነው ትናንሽ የንግድ ተቋሞችን ለማጎልበት ነው። በተለይ ወደ ኢንዱስትሪ ያደጉ የሚገኙትን እንደማምነውም የላይቤሪያ መንግስት እያደረገ ባለው የድጋፍ ጥረት ላይ ከድርጅቱ የምናገኘው ድጋፍ ሲጨመር ይህን አላማችንን በርግጥ ያሳካልናል።
ይህ 10ኛው የዓለም አቀፍ የንግድ ድርጅት አባል ጉባኤ ስለ ምግብ ዋስትናም የመከረ ሲሆን ስብሰባው በተካሄደበት የኬንያ ዓለም አቀፍ ጉባኤ ማዕከል ከአይሲሲ ፊት ለፊት የተሰባሰቡ ግዙፍ ቁጥር ያላቸው ተሟጋቾችና ተቃዋሚዎች ለዓለማችን ፍትህ ያለበት ንግድ ስርዓት ያስፈልጋል በማለት ድምጻቸውን አሰምተዋል። ገልሞ ዳዊት ነኝ ለአሜሪካ ድምጽ ናይሮቢ።
ክብራትና ክብራን አድማጮች አሁን ከጥቂት ደቂቃዎች በፊት የደረሰን አዲስ ዜና አለ።
የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ኦሮሚያ ውስጥ እየተፈጠሩ ያሉት ግጭቶች እያሳሰቡት መሆኑን አሁን ማምሻውን ባወጣው መግለጫ አስታወቀ። ኦሮሚያ ውስጥ ብዙ ህይወቶችን እንዳጠፉ በተዘገቡ ግጭቶች በተፈጠረው ሁኔታ በጥልቅ እናዝናለን ያለው ይህ የአሜሪካ መንግስት መግለጫ ሰዎቻቸው ለተገደሉባቸው ቤተሰቦችም መንግስት ሐዘኑን ገልጿል። የውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ ማርክ ቶነር ማምሻውን በሰጡት መግለጫ የኢትዮጵያ መንግስት ለሰላማዊ ተቃውሞዎች ፍቃድ እንዲሰጥና አግባብ የሆኑ ቅሬታዎችን ለማስተናገድም ገንቢ ወደ ሆነ ውይይት እንዲገባ የዩናይትድ ስቴትስ መንግስት እንደሚያሳስብ ገልጸዋል። ተቃዋሚዎችም ከሁከት አድራጎቶች እንዲቆጠቡና ለንግግሮችም ዝግጁ እንዲሆኑ የዩናይትድ ስቴትስ መንግስት እንደሚያሳስብ አመልክተዋል። የኢትዮጵያ መንግስት የልማት እቅዱን ከህዝብ ጋር እንደሚመክር በይፋ ማሳወቁን ይኸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ አስታውሶ መንግስት ይህንን እርምጃ እንደሚደግፍ አስገንዝቧል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ክቡራትና ክቡራን አድማጮች ተከታዩ ዝግጅታችን ለጥያቄዎ መልስ ነው።
ቋንቋን ባህልና ማንነትን መሰረት ባደረገው የኢትዮጵያ የብሔር ብሔረሰቦች ፌዴራላዊ አስተዳደር ዙሪያ የተላኩልንን ጥያቄዎች ነው በዛሬው የጥያቄዎ መልስ ዝግጅት የምናስተናግደው። አድማጮቻችን ህገ መንግስቱን እንደገና ለመመልከት በስራ ላይ መዋሉን ለመመርመር መንደርደሪያ የሆኑ ጥያቄዎችን ልከውልናል። የአድማጮችን ጥያቄ የሚመልሱልን ከአዲስ አበባ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትና ዩናይትድ ስቴትስ የሚገኙት የኦሮሞ ዲሞክራሲያዊ ግንባር የስራ አስፈጻሚ ኮሚቴ አባል ዶክተር በያን አሶባ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። ወደ ዝግጅቱ እናልፋለን።
ከአዲስ አበባ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት፣ ከዚህ ከዩናይትድ ስቴትስ ሚኒሶታ ደግሞ የኦሮሞ ዲሞክራሲያዊ ግንባር ኦዲኤፍ አባል ዶክተር በያን አሶባ፣ በቅድሚያ አመሰግናለሁ ስለ ትብብራችሁ።
እኔም ለግብዣው አመሰግናለሁ።
ለተሰጠን እድል እኛም እናመሰግናለን።
እሺ፣ እንደሚታወቀው የአዲስ አበባና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን የተባለውን ተቃውሞ ተከትሎ የኢትዮጵያ ጸጥታ ኃይሎች በወሰዱት እርምጃ ቁጥራቸው ከ60 በላይ የሆነ ወጣቶች፣ ገበሬዎች፣ ተራ ዜጎች ሞተዋል። አሁንም ቢሆን አብዛኛው ተቃውሞ የተካሄደባቸው የኦሮማ ከተሞች ከፍተኛ ወታደራዊ ቁጥጥር ስር ነው የሚገኙት። በጎንደር ደግሞ በቅማንትና በአማራ ብሔር ብሔረሰቦች መካከል በቅማንት ክልላዊ መስተዳደር መብት ዙሪያ ግጭቶች ተካሂደው ቁጥሩ ከፍተኛ የሆነ ህዝብ ከሁለቱም ወገን እንዳለፈ፣ ንብረት እንደወደመ፣ ብዙዎች እንደተፈናቀሉ ሰምታችኋል። መጀመሪያ እስቲ ስለዚህ ያላችሁን አመለካከት ስለ እነኚህ ሁለቱ ክስተቶች፣ የቀደሙ ክስተቶችም አሉ፣ እነኚህ ወቅታዊ ናቸው። ስለ እነዚህ ክስተቶች ያላችሁን አመለካከት ግለጹልኝ። ከአቶ ይልቃል ጌትነት ልጀምር።
እሺ። እኔ ያው እንግዲህ አዲስ አበባ ስላለሁ ዶክተር ራቀ ስላሉ ያው ከኔ መጀመሩ ጥሩ ነው።
አዎ
ትክክል።
እውነትሽን ነው ወይዘሮ ትዝታ። በእውነቱ አሁን ባለው ሁኔታ እኔም አሁን ሀገራችን ባለችበት ደረጃ እዚህ ኢንተርቪው ላይ ስገኝ ሀፍረት ነው የሚሰማኝ። ምክንያቱም በጣም ቀላልና ህዝብ የሚያዳምጥ መንግስት ቢኖር ስልጣን የህዝብ ቢሆን ኑሮ በዚህ በ21ኛው ሴንቸሪ ለኢትዮጵያውያን ያቃተን በጣም ትንሹ ነገር ሆኖ ግን የኢትዮጵያ ወጣቶች ብዙ ሊያበረክቱ የሚችሉ ልጆች የማይተካ ህይወታቸውን የሚያጡበት ጉዳይ መሆኑ እኔ ደግሞ እንደ ፖለቲከኛ በአደባባይ ሰው ነኝ ስል በዚህ ጊዜ ሀፍረት ይሰማኛል፣ አዘን ይሰማኛል። ትንሹን ችግር መፍታት አቅቶን ትልቁን መስዋዕትነት ስለሚያስከፍለን በእጅጉ ቅር የሚያሰኝና የሚያስቆጭ የዝቅተኝነት ስሜትም እንዲሰማኝ የሚያደርግ ነገር ነው። የኢትዮጵያ ልጆች ሁልጊዜም ለዲሞክራሲ ይጮዋሉ፣ አለመታደል ሆኖ ግን ህይወታቸውን ይሰዋሉ። እስካሁን ድረስ እነሱ የሚቆጣጠሩት እነሱ የሚያዘዙት የኢትዮጵያ ህዝብ በራሱ የስልጣንና የአገሩ ባለቤት ሆኖ የሚፈልገውን አይነት አስተዳደር የሚያቆምበት ሲፈልግ የሚሽርበት ሲፈልግ የሚያወጣ የሚያወርድበት ስርዓት ባለመተካታችን ይሄው ኢትዮጵያ ወጣቶች ህይወት በየጊዜው ይረግፋል። የሰሞኑ ደግሞ በጣም 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 በእጅጉ የሚያሳዝን ነው። በሁሉም የሀገሪቷ ክፍል በተለይም የኦሮሚያ ወጣቶችና ጎንደር አካባቢ የሚሆነው ነገር በዚህ ዘመን በአስተዳደር ምክንያት ይሄ ችግር ሲፈጠር መስማት የሚያሳዝንና ልብ የሚነካ ነገር ነው።
አመሰግናለሁ አቶ ይልቃል። ዶክተር በያና ሶባ፣
ጥያቄው የዚህ ጉዳይ መንስኤ ምንድን ነው የሚል መሰረታዊ ጥያቄ ነው። ይሄ ማስተር ፕላን የሚባለው አጠቃላይ በሀገሪቱ ውስጥ ያሉትን ፖለቲካዊ፣ ኢኮኖሚያዊ ጭቆናዎችና የህዝብን አለመርካት የለኮሰው ትሪገሪንግ ሁኔታ ይመስለኛል። ማስተር ፕላኑን አስታኮ ተማሪዎች ያነሱት ጥያቄ በጣም ሰብአዊ መብት ላይ የተመሰረተ አግሪዛም አለኝ የምትለውን ህገ መንግስት የተከተለ ህጋዊ ጥያቄ ነው። ህዝብን የማፈናቀልን፣ ገበሬን ከመሬቱ የማፈናቀልን ያለምንም አማራጭ ህዝቡን አስቀርቶ መሬቱን የመቀራመቱን ሁኔታ በመቃወም ነው ተማሪዎች መሰረታዊ ጥያቄ ያነሱት። እኛ ያልተወያየንበት ህዝብ ያላወቀው በሚስጥር የተደረገ ብዙ ህዝቦችን ህይወት የሚያናጋ ባህላቸውን፣ ቋንቋቸውን፣ ኑሯቸውን የሚያናጋ የሚያቃውስ ተወልዶ ያደጉበትን መሬት ለሌላ የሚቸበችብ የሚሸጥ ድርጊት ስለሆነ እንቃወማለን የሚል መሰረታዊ ጥያቄ ነው ያነሱት። መቼስ በማንኛውም አገር ህዝብ መንግስትን ፒቲሽን የማድረግ የመጠየቅ ሰብአዊ መብት ነው። ይሄ በሰለጠኑ ሀገሮች አቶ ይልቃል በዚህ ሁኔታ ቢያፍር አይደንቀኝም፣ ሁላችንም እናፍራለን። ያለው መንግስት ግን ራሱን ብቻ የሚያዳምጥ መንግስት ነው፣ ህዝብን የሚያዳምጥ መንግስት አይደለም። ለሚመጡ ጥያቄዎች ሁሉ መልሱ ግድያ ነው። የ97 ምርጫን ተከትሎ ምርጫው ተጭበርብሯል የሚል ጥያቄ ህዝብ ሲያነሳ ርሸና ነው የተካሄደው። ወደ 200 የሚጠጉ ሰዎች ተገደሉ፣ ማንም አልተጠየቀም። ስልጣን ላይ ከመጡ ጊዜ ጀምሮ ለሚነሳ ለማንኛውም ሰብአዊም ሆነ የፖለቲካ ጥያቄ የኢህአደግ የቲፒኤልኤፍ መንግስት መልስ ህዝቦችን መግደል ነው። የህዝብን ማፈናቀሉ ጥያቄ እንደ ለኳሽ እንደ ትሪገሪንግ ሁኔታ ሆኖ መጣ እንጂ በአጠቃላይ ህዝቡ የህዝቡ ብሶት በዚህ ሀገር ውስጥ ፍትህ የለም፣ በዚህ ሀገር ውስጥ የሚገባንን መብት ክብር አላገኘንም፣ እኩል መብት የለንም፣ እኩል እድል የለንም። የሚወራው ዴሞክራሲ ውሸት ነው። የተወራው ራሳችሁን የማስተዳደር ፌዴሬሽን የሚባለው ውሸት ነው። ምርጫ ሁሉ ውሸት ነው። ይሄ በአጠቃላይ የተከማቸ የህዝብ ብሶት ነው። በኦሮሚያ አካባቢ ታይቶ በማይታወቅ ሁኔታ በከፍተኛ ከሬጅ እና ዲፋያንስ ህዝብ እያመፀ ሰላማዊ ተቃውሞ እያደረገ ያለው።
እሺ፣ የማስተር ፕላኑን ጉዳይ እንድንወያይበት መጀመሪያ ከአድማጭ የመጣ ጥያቄ አለ። እዛ ላይ መልስ ትሰጡኛላችሁ። ላሰማችሁ ከአድማጭ የመጣውን ጥያቄ።
ፕሮግራም አዘጋጆች ጥያቄ ለማቅረብ ነው። የአዲስ አበባ ማስተር ፕላን የዛሬ 2 ዓመት ህዝብ ሳይወያይበት እንዲጸድቅ ከተደረገ በኋላ ሰላማዊ ሰልፍ ተቃውሞ ባነገቡ የዩኒቨርሲቲና የኦሮሚያ ህዝብ አሰቃቂ ግድያ፣ እንግልትና የታሰሩ ተማሪዎች እንደነበሩ ይታወሳል። ምርጫ 2007 በመቃረቡ ያን ፕላን ለጊዜው እንዲቆይ ከተደረገ በኋላ ዳግም ከምርጫ በኋላ አሁን የህዝቡ ሳይወያይበት እንዲተገበር መንግስት ላይ ታች እያለ ባለበት ሁኔታ አሁን ጥሩ በውል ያልታወቁ ሰዎችን እየተገደሉ ናቸው። ይህን ጥያቄ አሁን ህዝቡ በመንግስት ላይ አመኔታ ባጣበት ሁኔታ መሬቱ ለመንግስት አሳልፎ ሊሰጥ ማሰቡ የዋህነት ነው። አሁን መንግስት የራሱ ከፍተኛ አመራር ኪራይ ሰብሳቢነት ወይም ከተያያቅን ቁርጠኛ ባልሆነበት ሰዓት ለህዝቡ ማስተር ፕላኑ አተጋበር ላይ ሊያሳምን ይችላል ወይ ነው የኔ ጥያቄ። ተስፋዬ ሀድሽ ነኝ ከኮሎራዶ ደንቨር። ቴንክ ዩ
አቶ ይልቃል ይሄንን ጥያቄ እንዲመልሱልኝ ቅድሚያ ሰጣለሁ። በአዲስ አበባ ማስተር ፕላን ብቻ ሳይሆን በአገሪቱ ዙሪያ ባሉ ባለሀብቶች የሚከፋፈሉ ህዝቡ ደግሞ የሚቃወማቸው በአጋጣሚ የተፈናቀለባቸው ሁኔታዎች አሉ። ለምሳሌ የዋልድባ የስኳር ልማት ፕሮጀክት፣ የደቡብ ኦሞ የስኳር ልማት ፕሮጀክት፣ የአፋር ክልል የስኳር ልማት ፕሮጀክት፣ የጋምቤላ መሬት፣ የሱዳንና የኢትዮጵያን ድንበር እየተመለከተው ይሄ ሁሉ አለና ኢንቨስትመንት ተከትሎ ህዝብ ንብረቴ ነው የሚላቸውን መሬቶች ወስዶ ለባለ ሀብቶች መስጠት ዙሪያ ጠያቂው ካቀረቡት ጥያቄ ጋር አያይዘው ቢመልሱልኝ።
ፕሮግራማችን ይቀጥላል። የተከበራችሁ አድማጮች፣ አሁን ቀጣዩ አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍስሐዬ።
በነገራችን ላይ ክቡራትና ክቡራን አድማጮች፣ ቀደም ሲል የሰማችሁት የጥያቄው መልስ ፕሮግራም በነገው ምሽትም ስለሚቀጥል ለተጠየቀው ጥያቄ መልስ ጨምሮ እንድትከታተሉ እንጋብዛለን።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኦሮሚያ የሚካሄደው እንቅስቃሴ ኤልኒኖ የአፍሪቃን የኢኮኖሚ ሞተር ማቀዝቀዙ ተዘገበ፣ በብዙ ሺህ የሚቆጠሩ ደቡብ አፍሪቃውያን ፕሬዚደንት ጃኮብ ዙማ ከስልጣን እንዲወርዱ ጠየቁ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ዘገባ በኦሮሚያ ስለሚካሄደው ተቃውሞ ሲዘግብ ከአዲስ አበባ ወጣ ብሎ በሚገኘው ቡራዩ ከተማ ውጥረት እንደሰፈነ ይገልጻል። አነስተኛ ቁጥር ያላቸው ፌዴራል ፖሊሶች አካባቢውን እንደሚጠብቁና በቅርቡ አንድ አውቶቡስ በእሳት የጋየበት ምልክት እንደሚታይ ጠቁሟል። በኦሮሚያ ከተማዎች ካለፈው ወር አንስቶ ኃይል ተጠቃሚነት የተቀላቀለባቸው ተቃውሞዎች እየተካሄዱ መሆናቸውን ዘገባው ጠቅሷል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና ካለፉት ጥቂት ሳምንታት ወዲህ ከጸጥታ ኃይሎች ጋር በተካሄደው ግጭት ቢያንስ 50 ሰዎች እንደተገደሉ ይገመታል ብለዋል። ፕሮፌሰር መረራ አንዳንድ ተቃዋሚዎች በግጭት ተግባር እንደተሳተፉ አምነው ተቀብለዋል። ሆኖም መንግስት እንቅስቃሴው ተአማኒነት እንዳይኖረው ሲል ችግሩን አባብሷል ብለዋል። አዲስ አበባ በሚገኘው የጸጥታ ጉዳይ ጥናት ማዕከል ምርምር የሚያካሂዱት ሃሌሉያ ሉሌ መንግስት ስለ ማስተር ፕላኑ ህዝቡን ከማስረዳት አንጻር በቂ ስራ እንዳልሰራ አምነው ተቀብለዋል ብለዋል። ይሁንና ተቃውሞው ከማስተር ፕላን የዘለለ እንደሆነ ዘገባው ሲጠቅስ የፌዴራሊዝም ተገቢ አተገባበርን አዲስ አበባ ከሚያካብቧት የኦሮሞ ማህበረሰብ ጋር ያላት ግንኙነትንም እንደሚመለከት፣ የአስተዳደር ጉድለትንና የሰብአዊ መብት አለመከበር ጉዳይንም እንደሚያነሱ ሃሌሉያ ሉሌ ማስገንዘባቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። የብሉምበርግ የዜና አገልግሎት በበኩሉ በኦሮሚያ ስለሚካሄደው ተቃውሞ በዘገበበት ጽሑፍ በአዲስ አበባ ማስተር ፕላን ላይ የተጀመረው ተቃውሞ ባለፈው ቅዳሜ አመያ ወረዳ ላይ በኦሮሞዎችና በአማሮች መካከል ግጭት አስከትሏል ሲሉ የኢትዮጵያ የሰብአዊ መብት ካውንስል ዋና ስራ አስኪያጅ ብጻት ተረፈ መናገራቸውን ጠቅሷል። ኢትዮጵያ ያለው የኒዘርላንድስ ኤምባሲ ሁለት የዳች የእርሻ ቦታዎች በእሳት እንደጋዩ፣ በምዕራብ ሸዋ ቀጠናም አንድ ሌላ የእርሻ ቦታ እንደተቃጠለ በኢሜይል እንደገለጸ የብሉምበርግ የዜና አገልግሎት ጠቅሷል። ባለፈው አርብ ደግሞ ሶላግሮ ግሬዝላንድ እና ፋርም አግሮ ኢንዱስትሪ እንደወደሙ፣ የልንሰን የጽጌረዳ ተክል በድንጋይ እንደተደበደበ ብሉምበርግ የዜና አገልግሎት አውስቷል። ኤልኒኖ የተባለው የአየር ለውጥ መከሰት የአፍሪቃን የኢኮኖሚ እድገት ሞተር እያቀዘቀዘ ነው በሚል ርዕስ ወልስትሪት ጆርናል ድረገጽ ላይ የወጣ ጽሑፍ በበኩሉ የውቅያኖስ ውሃ እየሞቀ መሄድ ባስከተለው ደረቅ አየር ምክንያት የተከሰተ ድርቅ በሚሊዮኖች የሚቆጠሩ ሰዎች ላይ የረሃብ ሁኔታ ደቅኗል። በአህጉሪቱ የሚካሄደውን አህጉር አቀፍ የንግድ ልውውጥንም እያሰናከለ ነው ይላል። በአህጉሪቱ በተከሰተው ከባድ ድርቅ የእህል ማጎር በማስከተሉ ከ30 ሚሊዮን በላይ የሚሆኑ ሰዎችን ወደ ረሃብ እያመራ እንደሆነ ይገልጻል። ኤልኒኖ የተባለውን የአየር ለውጥ ያስከተለው ድርቅ በ30 ዓመታት ውስጥ ያልታየ አይነት ከባድ ድርቅ በማድረሱ በብዙ አፍሪካ ሀገራት ለሁለተኛ ጊዜ በቂ መኸር አልተገኘም። የኤልኒኖን መቅሰፍት ያባባሰው የአፍሪካን ድርቅ ብቻ ሳይሆን በኢንዶኔዥያና በአካባቢዋ በያዝነው ወር የሰደድ እሳት ለቋል። በኤልኒኖ ምክንያት የሚከሰተው ድርቅና የጎርፍ መጥለቅለቅ ምን ያህል እንደሚባባስ በያዝነው ወር ፓሪስ በተካሄደው የአየር ለውጥ ጉባኤ ላይ የሀገሮች መሪዎች ተወያይተውበታል። ባለፈው ቅዳሜም የበካይ ጋዝ ልቀትን ለመቀነስ የዓለም አቀፍ ሙቀት በአማካኝ ከ2 ዲግሪ ሴንቲግሬድ በላይ እንዳይጨምር ለማድረግ ተስማምተዋል። ታዳጊ ሀገሮች ስምምነቱን በተግባር ላይ ለማዋል እንዲችሉም በዓመት ከ100 ቢሊዮን ዶላር በላይ ለማቅረብ ወስነዋል ይላል። የወቅቱ የድርቅ ሁኔታ የአፍሪቃ በኢኮኖሚ እድገት መገስገስን ወደ ኋላ መልሷል። የአፍሪቃ ዋናዋ የንግድ አጋር የሆነችው ቻይና ኢኮኖሚ እየቀዘቀዘ መሄድ ጋር ተዳምሮ እድገቱ በዓለም ደረጃ የገንዘብ ቀውስ ደርሶ ከነበረበት ጊዜ ወዲህ ባልታየ ሁኔታ ዝቅ እንዲል ማድረጉን ዎል ስትሪት ጆርናል ላይ የወጣው ጽሑፍ ጠቁሟል። ደቡብ አፍሪቃ ውስጥ በያዝነው ዓመት የከፋ ድርቅ እንደተከሰተ ጽሑፉ ሲገልጽ በ7 ዓመታት ውስጥ ለመጀመሪያ ጊዜ ከዩናይትድ ስቴትስና የተትረፈረፈ ምርቷን ይሸምቱ ከነበሩት ዚምባብዌንና ስዋዚላንድን ከመሳሰሉ ሀገሮች በቆሎ መግዛት መጀመሯን ዘገባው አውስቷል። ዚምባብዌና ታንዛኒያ የእህል ምርት ከአገር እንዳይወጣ ማገዳቸውን፣ ዛምቢያም የእነሱን ፈለግ ለመከተል ማቀዷን፣ እንዲህ አይነቱ ገደብ ደግሞ ከዓለም እጅግ ድሃ የሚባሉትን ማላዊንና ደቡብ ሱዳንን የመሳሰሉትን ሀገሮች እንደሚጎዳ ጽሑፉ ጠቁሟል። ኢኮኖሚዋ በፍጥነት እያደገ ያለውና የአውሮፓና የቻይና መዋለ ንዋይ አፍሳሾችን እየሳበች ያለችው ኢትዮጵያ ሳትቀር የተከሰተባት ድርቅ እየጸና በመሄዱ በአሁኑ ወቅት ከ15 ሚሊዮን በላይ የሚሆኑ ዜጎቿን ለመመገብ እየታገለች ነው ሲል ዎል ስትሪት ጆርናል ላይ የወጣው ጽሑፍ ያወሳል። ኒውዮርክ ታይምስ ጋዜጣ ድረገጽ ደግሞ ደቡብ አፍሪካ ውስጥ በብዙ ሺህ የሚቆጠሩ ሰዎች የሀገሪቱ ፕሬዚደንት ጃኮብ ዙማ ከስልጣን እንዲወርዱ በመጠየቅ በዋና ዋና ከተማዎች እንደተሰለፉ ይገልጻል። የተቃውሞው መንስኤ ፕሬዚደንት ዙማ ባለፈው ሳምንት ወሳኝ የሆነ ሹመት ማድረጋቸው በሀገሪቱ ኢኮኖሚ ላይ ያላቸው አያያዝ ስጋት በማሳደሩ እንደሆነ ዘገባው ገልጿል። በኬፕ ታውን፣ በጆሃንስበርግ፣ በፕሪቶሪያ እንዲሁም በሌሎች አካባቢዎች ተቃውሞ ያካሄዱት ሰዎች ገዢው የአፍሪካ ብሔራዊ ኮንግረስ ሚስተር ዙማን ከስልጣን እንዲያነሳ ጠይቀዋል። ዙማ ስልጣን ከያዙበት ጊዜ አንስቶ በቅሌቶችና በሙስና ተከታታይ ክስ ሲቀርብባቸው የቆየ ቢሆንም ገዢው ፓርቲ ከጎናቸው እንደቆመ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ፕሬዚደንት ዙማ ባለፈው ሳምንት በሕዝብ የተከበሩ የገንዘብ ሚኒስትር ኔላንላ ኒኔን ሳይታሰብ ከስልጣን ባስወገዱበት ወቅት የካቢኔያቸው አባላት ሳይቀሩ እንደተገረሙ ዘገባው አውስቷል። ባለሥልጣኑ የፕሬዚደንት ዙማ የቅርብ ወዳጅ ከሆኑት የደቡብ አፍሪካ የመንግስት አየር መንገድ ሊቀመንበር ዱዱ ሚየኒ ጋር ተጋጭተው እንደነበር ዘገባው ጨምሮ ገልጿል። ፕሬዚዳንቱ ዴቪድ ቫን ሩየን የተባሉ በመንግስት ገንዘብ አያያዝ ላይ ልምድ የሌላቸውና ብዙም የማይታወቁ የምክር ቤት አባልን ሚስተር ኔኔን እንዲተኩ ሰየሙ። መዋዕለ ንዋይ አፍሳሾች ከባድ ስጋት ካሰሙ በኋላ ራንድ የተባለው የሀገሪቱ ገንዘብ ዋጋ ቁልቁል ወረደ። ፕሬዚዳንቱ ታዲያ የሰየሟቸውን ሰው አውርደው በፊት የገንዘብ ሚኒስትር የነበሩት ፕራቪን ጎርደንን ለመሾም ተገደዱ። ኮሶቱ የተባለው ከፍተኛ ተደማጭነት ያለው የሰራተኞች ማህበር መሪ የነበሩት የቀድሞ የዙማ ወዳጅ ስዌልን ዚማ ቫቪ ሳይቀሩ ፕሬዚደንት ዙማ ከስልጣን እንዲወርዱ ጥሪ አድርገዋል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል።
ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ለዛሬ ማጠቃለያ ዜና እናሰማችሁ። የዩናይትድ ስቴትስ መንግስት በኢትዮጵያ ኦሮሚያ ውስጥ እየተፈጠሩ ያሉት ግጭቶች እያሳሰቡት መሆናቸውን ማምሻውን ባወጣው መግለጫ አስታውቋል። ኦሮሚያ ውስጥ ብዙ ሕይወቶችን እንዳጠፉ በተዘገቡ ግጭቶች በተፈጠረው ሁኔታ በጥልቅ እናዝናለን ያለው ይህ የአሜሪካ መንግስት መግለጫ ሰዎቻቸው ለተገደሉባቸው ቤተሰቦችም ሐዘኑን እንደሚገልጽ አመልክቷል። መንግስት የውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ ማርክ ቶነር ማምሻውን በሰጡት መግለጫ የኢትዮጵያ መንግስት ለሰላማዊ ተቃውሞዎች ፍቃድ እንዲሰጥና አግባብ የሆኑ ቅሬታዎችን ለማስተናገድም ገንቢ ወደሆነ ውይይት እንዲገባ የዩናይትድ ስቴትስ መንግስት እንደሚያሳስብ ገልጸዋል። ተቃዋሚዎችም ከሁከት አድራጎቶች እንዲቆጠቡና ለንግግሮችም ዝግጁ እንዲሆኑ ዩናይትድ ስቴትስ መንግስት እንደሚያሳስብ መግለጫው አመልክቷል። የኢትዮጵያ መንግስት ጭቅጭቅ ያስነሳውን የልማት እቅዱን ከህዝብ ጋር ሳይመክር ተግባራዊ እንደማያደርግ መንግስት ማስታወሱን ይኸው መግለጫ ጠቅሶ መንግስት ምክክሮቹን ለማካሄድ የገባውን ይህን ቃል እንደግፋለን፣ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ የሚመለከተው ወገኖች ሁሉ ያሳተፈው ውይይት በአፋጣኝ እንዲከፈትም እናሳስባለን ብሏል። ዝግጅታችን አበቃ። ደህና ደሩ።
ደህና ደሩ።